ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ለሀገራችን በምንችለው አቅም እዚህ የመጣንበት ትልቅ ሀገሪቷ በጣም ትንሽ ሀገር ከአዲስ አበባ የምታንስ ሀገር፣ ነገር ግን በአስር ዓመት ውስጥ በጣም ትልቅ ነገር የሰሩ ናቸው። ስለዚህ ሰው አብቅለዋል ማለት ነው።
የሰማችሁት የስፖርት ተኮር የራዲዮ መሰናደው አዘጋጁን የኪነ ጥበብ ሰው በተለይ ደግሞ የእግር ኳስ በአፍቃሪነቱ የሚታወቀው ቴዎድሮስ ባጫን ነው። ቴዎድሮስ ከልጁ ዳግማዊ ጋር በመሆን የዘንድሮን ዓለም ዋንጫ እንዲታደሙ በፊፋ በኩል እድል ተሰጥቷቸዋል። ከዚህ ጋር በተያያዘ ዛሬ ምሽት እንጨዋወታለን። ይህንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁ እንድትቆዩ ጋብዛለሁ። ወደ ቀዳሚው ዝግጅት እንሻገራለን። ጋቢና ቪኦኤ በአሜሪካ ድምፅ ራዲዮ የሚተላለፉ ወጣቶች ላይ የሚያተኩር መሰናዶ ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። የዛሬ ምሽት እንግዳችን በተለይ ለኢትዮጵያ እግር ኳስ አፍቃሪያን እንግዳ አይደለም። የኢትዮጵያ ብሔራዊ ቡድንን ለመደገፍ ባለመው በድምፃዊ ዘላለም ካሳ የተቀነቀነው የድል ዜማ ውስጥ በግጥም ደራሲነት ተሳትፏል። በብስራት ራዲዮ የሚተላለፈው ጃም ሜዳ የስፖርትና መዝናኛ መሰናዶ አቅራቢ ነው። በልዩ ሁኔታ ግን ለእግር ኳስ ባለው ፍቅር ይታወቃል። ልጁ ዳግማዊም የዚህ ፍቅር ተጋሪ ነው። የአባትና ልጅ ልዩ የኳስ ፍቅርን ያጤነው ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሁለት የዓለም ዋንጫዎች እንዲመለከቱ እድል ሰጥቷቸዋል። በአሁኑ ሰዓትም በካታሩ የዓለም ዋንጫ ላይ ተሳታፊ ናቸው፣ ታዳሚ ናቸው። ይህን እንደ መንደርደሪያ ይዘን እንድንጨዋወት ጋብዘናቸዋል። ለዛሬ ከቴዎድሮስ ጋር ካደረግነው ቆይታ የተወሰነው እናስደምጣችኋለን።
እኔ ቴዲ ባጫ እባላለሁ። እንግዲህ ዳግማዊ አባት ነኝ። ኳስ በጣም ነው የምወደው። ያው ከልጅነት ጀምሮ እግር ኳስ ስጫወት ነው ያደግኩት። ከዛ በኋላ በኪነ ጥበቡ ዘርፍ በመሰማራት የተለያዩ ፊልሞች ላይ ተዋናይ ሆኜ ሰርቻለሁ። በጽሁፍም የራሴን አሻራ አስቀምጫለሁ። ወደ ስፖርቱ ደግሞ ጠልቄ ከገባሁ በኋላ ደግሞ በተለይ የ31ኛው የአፍሪካ ዋንጫ በደቡብ አፍሪካ ኢትዮጵያ ከ31 ዓመት በኋላ ስታርፍ እኔ ትልቁን አሻራ እዛ ላይ ማሳረፍ ችያለሁ። ምክንያቱም ምንጊዜ መዋሊያ ሉሲ ሉሲ የሚለውን እንደ ኢትዮጵያ ብሔራዊ መዝሙር የሚቆጠረውን ሙዚቃ ግጥም በመጻፍ እና ፕሮዲስ በማድረግ እና ወደ ተመልካች እንዲቀርብ በማድረግ ትልቁ ሚና ነበረኝ እና ያም የጥበብ እንደ አንድ አሻራ ይታያል ብዬ አስባለሁ። ከዛ በኋላም በርካቶች የሚያውቁት ሜዳ ላይ የስፖርትና የመዝናኛ ዝግጅት በኢቲቪ ስሪ እና በኢቲቪ መዝናኛ ለ3 ዓመት ከእግር ኳስ ጋር ተያያዥነት ባላቸው ጉዳዮች ላይ እንደዚሁ ስራ ስሰራ ነበረ። እንዲሁም የበጎ አድራጎት ስራዎችንም ከ1997 ዓ.ም ጀምሮ በየአመቱ በተለይ የበዓል ቀን ለ1000 ለሚሆኑ የጎዳና ልጆች ከእነሱ ጋር ብዙ ጊዜ ምሳ እናሳልፋለን፣ ምሳ እናበላለን። እንግዲህ ዳጊ ከተወለደ በኋላ ደግሞ ትኩረቴን ሁሉ ዳግማዊ ጋር ሰብስቤ እንግዲህ ጸሎት ሳደርግ የነበረ ወንድ ልጅ ስጠኝ ብዬ እና እግዚአብሔር አልነሳኝም፣ ወንድ ልጅ ሰጠኝና እንደገና ደግሞ እንደኔ እግር ኳስ ቢወድ ብዬ አስብ ነበረ። ስለዚህ ዳጊ ሁለተኛውን ፎቶ የተነሳው 2010 ዓ.ም 10 የደቡብ አፍሪካ የዓለም ዋንጫው ሲጀመር፣ ዳጊ ግን የሶስት ወር ህፃን ሆኖ በሚሊኒየም አዳራሽ የተነሳው ፎቶ ነው እና እንግዲህ እስከ ዛሬ ድረስ ያደረሰ።
ቴዎድሮስ፣ ሁለት የዓለም ዋንጫዎችን ለማየት ለመሳተፍ ችላችኋል፣ እድሉን እንዴት አገኛችሁ የሚለውን እስቲ ጠቅልላ አድርገህ ንገረኝ።
12 ዓመት በፊት ዳግማዊ የሶስት ወር ህፃን ልጅ ሆኖ እንግዲህ ፊፋ አንዱ ትልቁ ነገር ዓለም ዋንጫ ላይ መሳተፍ የማይችሉ ሀገራትን ከኮካኮላ ጋር ኦፊሻሊ ስፖንሰር ስለሆነ በዓለም ዋንጫ መድረክ መሳተፍ ባንችልም አብዛኛው የእግር ኳስ ቤተሰብ ፎቶ የደረሰው ብሎ ነው መሰለኝ ፊፋ ወደ ኢትዮጵያ ያመጣዋል ይህንን የዓለም ዋንጫ። መነሻው እንግዲህ በጣም ያስደስታል። 2010 ደግሞ ለመጀመሪያ ጊዜ በአፍሪካ ምድር በደቡብ አፍሪካ አዘጋጅነት የሚዘጋጀው የዓለም ዋንጫ ነው እና እኔ እዛኔ ትኬት ደርሶ ስለነበረ መጀመሪያ ጠዋት ላይ ለሚዲያ በሩ ክፍት ነበረ። ስለዚህ እኔ ፎቶ ተነሳው እና ቶሎ ብዬ ታክሲ ይዤ ሮጬ ወደ ቤት ሄድኩኝ እና እናቴ ጋር ነበረ ዳጊ የሚኖረው ተክለ ሃይማኖት። እዛ ሄጄ ዳጊን በውስጥ እነዚህ አቅፌው በታክሲ ድጋሚ ሚሊኒየም አዳራሽ መጣሁ እና በጣም ብዙ ህዝብ ነበረ። ከ5000 ሰው በላይ ነው ፎቶ የተነሳው እና ውስጥ እንዴ ሁለት አይቻ ምናምን ሲሉኝ፣ አይ እንዴ ልጅ እኮ ያልተነሳ ብዬ ከዳጊ ጋር በእኔ ቅፍ ውስጥ ሆኖ ተነሳ። እንደውም የኢትዮጵያ ባንዲራ ይዘን ነው አገርን የተነሳ ነው እና ከዛ በኋላ ይህን ያደረግኩበት ትልቁ ምክንያት ግን ምንድን ነው፣ ምናልባት ሲያድግ እና አንድ ሚሞሪ በመኝታ ቤቱ ላይ የምሰቅለው አንድ ፎቶ እንዲኖረው ፈልጌ ነው። ምክንያቱም ኳስ ተጫዋች የሚሆን ከሆነ ይህንን እያየ የሚያደርግ ከሆነ የተሻለ ተጫዋች ይሆናል እና ህልምም ይኖረዋል ብዬ ነው። እና ወደ ህልም ጉዞ እንዲያደርግ ይህንን ፎቶ እጠቀምበታለሁ ብዬ ነበር ያሰብኩት። ለምን እኔ ኳስም ስጫወት የተለያዩ ተጫዋቾች ና ያለው እና ከህፃንነታቸው ከትላልቅ ተጫዋቾች ጋር ፎቶ ይነሱና እንደ ህልማቸው ይጠቀሙበታል። ከዛ በኋላ አድገው ሰክሰስ ሲሆኑ ተመልክቼ ስለነበረ እኔም ይህንን አጋጣሚ ተጠቀምኩት ማለት ነው።
ከዚያ በኋላ ባሉት አንተና ዳግማዊ በምትታደሟቸው የዓለም አቀፍ የእግር ኳስ መድረኮች ላይ በተለይ ስለ ኢትዮጵያ የሚናገሩ ኢትዮጵያዊነትን የሚያንጸባርቁ አልባሳትን ትለብሳላችሁ፣ የተለያዩ ነገሮችን ታደርጋላችሁ። እንደዚያ ባለው መድረክ ላይ ኢትዮጵያውያንን ማስታወስ ለምንድን ነው ለእናንተ እጅግ ጠቀሜታ ያለው ጉዳይ የሆነው?
ሀብትሽ፣ ከዛ በፊት እንግዲህ ዳጊ ያን ፎቶ ከተነሳ በኋላ አንድ አመት ሆነው እና በአንድ አመቱ ዳዴም እየሄደ በቤት ውስጥ እነዚህ ኳሶችን ከልጅነቱ ጀምሮ ገዛለት ስለነበረ ይመታል እና የእግር ኳስ ፍቅሩ እያደገ ሄደና ልክ ሶስት አመቱ ሲሆን በአሴጋ አሰግር ተስፋ ያው ከዚህ ዓለም በሞት ተለይቷል። የእሱ አካዳሚ ነበር አሴጋ አካዳሚ። እዛ ሳስገባው አሴጋ አይቻልም ሲለኝ የስድስት አመት ልጆች ናቸው የሚገቡት፣ ግን አይ ግድ የለም ይህ ክረምት እዚሁ ያሳልፍ አልኩት እና በአጋጣሚ ዳጊ ሲመጣም ከስድስት አመት ልጆች ጋር ቁመታቸው እኩል ነው እና እሱም ደግሞ በሁለት አመቱ ጀምሮ ቤት ውስጥ ኳስ ዝም ብዬ ፓስ ምናምን አስመጥተው ስለነበረ ቴክኒካሊ ጥሩ ሆኖ ያው ከልጆቹንም በተሻለ መልክ ይጫወት ነበረ። ከስድስት አመት ልጆች ጋር የሶስት አመት ዲፈረንት መጥቶ ማለት ነው። አሁን ድረስ አሁን 12 አመቱ ነው ከአስራ አምስት አመት ልጆች ጋር ነው የሚጫወተው እና ሁልጊዜም እሱ የሶስት የአራት አመት ዲፈረንስ እያደረገ ነው ሲጫወት የነበረው። ከዛ በኋላ ሩሲያ የተጋበዝንበት ምክንያት ድጋሚ ስምንት አመት ይመጣል እሱ የስምንት አመት ህጻን ልጅ ሆኖ ነው እንግዲህ ድጋሚ ሩሲያ ለዋንጫ መጣ። ከዛ በኋላ ከፊፋ ሰዎች ጋር አጋጣሚ ለመገናኘት ቻልን። በተለይ ጆናታን የሚባል ካሜራማን እና ጋዜጠኛ እሱ አይቶን ነው እዛ ላይ እኛ በቲሸርት ለብሰን እሱ ጠርቶን ነው ያችን ዶክመንተሪ ፊልም ሰርቶት ለዓለም ያዳረሰልን እና በኋላ ላይ እነ ኢንፋንቲኖ ያንን ቪዲዮ ተመልክተው እኔም ደግሞ ኢሜይል ለነሱ ላኩላቸው። በዛ ምክንያት ይህ ልጅን እንጋብዘው ብለው ሩሲያ ተጋበዝን። ሩሲያ ወደ ሶስት ጨዋታ ነው የተመለከት ነው። ከዛ በኋላ እንግዲህ ያው ዳጊ እዛው እግር ኳስ ውስጥ ነበረ። አሁን ተመልሶ 12 አመት ከመጣ በኋላ ደግሞ ተመልሶ እንደገና ከፊፋ ጋር ኮሚኒኬት አድርገን አሁን ደግሞ በጣም ደስ የሚለው ነገር 64ቱንም ጨዋታ ነው የተጋበዝ ነው። እንግዲህ ጨዋታውን እያየን ነው፣ እስከ ዋንጫው ድረስም እንዘልቃለን ማለት ነው። ኢትዮጵያን የምናስተዋወቅበት ትልቁ ምክንያት ወደድንም ጠላንም ኢትዮጵያኖች ነን። ያው እንግዲህ ደማችን ኢትዮጵያ ነው፣ ምንም የሚቀየር ነገር የለንም። እና እንግዲህ እናት በህመም ውስጥም ሆና ብታሳድግ፣ ደልቶ ብታሳድግ፣ በድህነት ውስጥም ብታሳድግ እናት እናት ነች። እና እናትና የቆሸሸ ውሃ አይጠላም። እና ለሀገራችን በምንችለው አቅም እዚህ የመጣንበት ትልቅ ሀገሪቷ በጣም ትንሽ ሀገር ከአዲስ አበባ የምታንስ ሀገር፣ ነገር ግን በአስር አመት ውስጥ በጣም ትልቅ ነገር የሰሩ ናቸው። ስለዚህ ሰው አብቅለዋል ማለት ነው እና ያን በጣም ተደንቀናል። ስለዚህ እኛም ስንመጣ አንድ ነገር የምናገኛቸው ሰዎች የሚገርም እንደው በቪዲዮ የያዝናቸው ብዙ ሰዎች ሲያገኝ ዳጊ ጥሩ በእንግሊዝኛ ጥሩ ነው የሚናገረው፣ በጣም ይግባባል፣ ጎበዝ ነው፣ ስፖክኑ በጣም ጎበዝ ነው፣ ከኔም የተሻለ አቅም አለው እና የሚያገኛቸውን ሰዎች እና ታዋቂ ሰዎችም ስለ ኢትዮጵያ ይነግራቸዋል። ባንዲራችንን፣ አለባበሳችንን እንዲሁም ስለ እግር ኳስ ያለውን ክህሎት እና በተለይ ደግሞ ስለሚጎበኙ ቦታዎቻችን ኢትዮጵያ ቢመጡ የሚጎበኝበትን ቦታ ሁሉ እየነገራቸው ነበረ እና ከአፋር ጀምሮ የሰው ዘር ቀደምት መገኛ መሆናችን ሁሉ ላገኛቸው ተጫዋቾች ሁሉ እየነገረ ፈኖችም ሲያገኙን ከየት ነው የመጣችሁት? ይህ አለባበስ ምንድን ነው? አሁን በተለይ በቀደም የአባቶቻችንን የቀድሞ አባቶቻችንን ሙሉ በውጊያ ሰዓት የሚያደርጉትን ሙሉ አልባሳት ለብሰን ነበር የገባ ነው እና ከሜትሮ ጀምሮ ምናልባት እስከ ስቴሩም ውስጥ እስክንገባ ድረስ በርካታ ሚዲያዎች እንዲሁም የተለያዩ የሴኔጋልና የእንግሊዝ ሌላም ደጋፊዎች እንደው በቁጥር እንኳን የሚገለጽ ምናልባት ከሺህ ሰው በላይ ፎቶ ከኛ ጋር ተነስተዋል እንትን ሲያደርግ ነበር እና ይሄ የበለጠ ደስ የሚያሰኝ ነገር ሆና ሁሉንም ማህበራዊ ሚዲያ ላይ ፖስት አድርጉት እያላቸው ነው እኔ ቴዲ ባጫ እባላለሁ። እንግዲህ ዳግማዊ አባት ነኝ። ኳስ በጣም ነው የምወደው። ያው ከልጅነት ጀምሮ እግር ኳስ ስጫወት ነው ያደግኩት። ከዛ በኋላ በኪነ ጥበቡ ዘርፍ በመሰማራት የተለያዩ ፊልሞች ላይ
አድማጮቻችን እንዲሁም ተመልካቾቻችን ከቴዎድሮስ ባጫ ጋር የጀመርነው ቆይታ በዚህ አላበቃም። በነገው ዕለት ከእሱ ጋር ያደረግነው ቀሪ ጨዋታ እንዲሁም ደግሞ ከልጁ ከዳግማዊ ጋርም የተነጋገርናቸውን ጉዳዮች እናስደምጣችኋለን። አብራችሁ ስላላችሁ በጣም ደስ ብሎናል። ወደ ቀጣዩ ዘገባ ደግሞ እንሻገራለን። አሁን ዓለም አቀፉ የጸረ ጾታዊ ጥቃት ዘመቻ እየታሰበ ይገኛል። በዓለም ዙሪያ ከኮቪድ-19 በኋላ ጾታዊ ጥቃት መጨመሩን እንዲሁም ደግሞ በኢትዮጵያ ጭምር በ1% መጨመሩንም ጥናቶች እያሳዩ ይገኛሉ። ኤደን ገረመው በዚህ ዙሪያ በሶማሌ ክልል ጅጅጋ ከተማ እየተንቀሳቀሱ ከሚገኙ ተቋማት መካከል የእሷ ኢትዮጵያ ተቋም መስራች ከሆነችው ምህረት ዋለልኝ ጋር አጭር ቆይታ አድርጋለች። በመቀጠል ይደመጣል።
ዓለም አቀፉ የ16 ቀናት የጸረ ጾታ ጥቃት ዘመቻና ንቅናቄ ሴቶችን አከብራለሁ፣ ጥቃታቸውን እከላከላለሁ በሚል መሪ ቃል እየታሰበ ይገኛል። ጾታዊ ጥቃት፣ የፍትህ ማጣት፣ የሴቶች ከወንዶቻቸው እኩል የጥቅምና የክፍያ ተጋሪ አለመሆን የመሳሰሉ ጉዳዮች ላይ ግንዛቤ ለማስጨበጥ በስርዓተ ጾታና በሴቶች መብት ጉዳይ የሚሰሩ ተቋማት እየተንቀሳቀሱ ይገኛሉ። ከነዚህ ተቋማት መካከል አንዱ የሆነው የእሷ ኢትዮጵያ ነው። ከተመሰረተ ዓመት ያልሞላውና በሶማሌ ክልል በጅጅጋ ከተማ የሚንቀሳቀሰው ይኸው ተቋም በዚህ የ16 ቀናት ዘመቻ ጉልህ የሆነ እንቅስቃሴን እያደረገ ይገኛል። የተቋሙ መስራችና ስራ አስኪያጅ ምህረት ዋለልኝ ስለ ተቋማቸው ያለፉት ወራት እንቅስቃሴዎች እንዴት አስረዳለች።
ከተቋቋምን ዓመት አልሆነንም። ፈቻችንን ፕሮግራም ያደረግነው ሰኔ 29 ላይ ነው። እንደ ዓላማ አንስተን መጀመሪያ የተነሳ ነው የሴት ልጅ ግርዛትንና በጾታ ላይ የሚደርስ ጥቃትን መዋጋት ነው የመጀመሪያና ቅድሚያ የሰጠነው አጀንዳ። ይሄን የመረጥንበት ዋናው ምክንያት በሶማሌ ክልልና በአፋር ክልል ነው ፕራዮሪቲ የሰጠነው። አሁን ላይ እየሰራን ያለ ነው በሶማሌ ክልል ላይ ነው። እንግዲህ በሶማሌ ክልል ዳታዎች እንደሚያሳዩ ከ97-96 ይላሉ ያሉን መረጃዎች እስካሁን፣ እና ይህ ነገር መቆም አለበት ብለን ስላመንን ነው እየሰራን ያለ ነው። እስካሁን ያደረግነው ነገር ራሳችንን ወደዚህ ትግሉ ስናስገባ ብዙ ጥያቄዎች ይመጣሉ። በተለይ በወጣት እንደሚመራ አንድ የሲቪክ ማህበር እንድናችሁ እንዴት ናችሁ የሚለውን ነገር ለማስቀረት እና ኔትወርክ ለማድረግ ጅጅጋ ላይ የሚሰሩ ብዙ መንግስታዊም ያልሆኑ ተቋማቶች ጋር ግንኙነት በመፍጠር ከእነሱ ጋር እንዴት አብረን መስራት እንደምንችል ፓናል ዲስከሽን በማዘጋጀት ከእነሱ ጋር ተወያይተናል። ሌላ ያደረግነው ከየትምህርት ቤቱ ሴት ተማሪዎችን ወስደን አንድ ያስተዋልነው እና ይህንን ያደረግንበት ምክንያት ሴት ተማሪዎች ወይም ደግሞ ሴቶች ጥቃት ምን እንደሆነ አያውቁትም። ለምን? ማህበረሰቡ መገረዝ ጥፋት እንደሆነ እነሱ እንደሚጎዳቸው ልክ እንዳልሆነ እየነገረ አላሳደጋቸውም። ሴት ልጅ በቤተሰብ አካሏ ስትደፈር፣ በጎረቤት ስትደፈር፣ በመንገደኛ ስትደፈር፣ የትኛውም ትንኮሳ ሲደርስባት ዝም ማለት ባህል እንደሆነ አውቃ ያደገችው መናገር እንዳለባት ምን ማድረግ እንዳለባት እየተማረች ወይም ግንዛቤ እያገኘች አላደገችም እና የሚቀድመው ሴቶች ይሄ ነው ጥቃቱ ብለው እንዲለዩት ጥቃቶቹ ምን እንደሆኑ ሲደርስባቸው ደግሞ እንዴት ማድረግ እንዳለባቸው፣ ወዴት መሄድ እንዳለባቸው፣ ማን የህግ ከለላ እንደሚሰጣቸው፣ ለማን ቀድሞ ቢናገሩ ይሄ ነገር ምን እልባት እንደሚያገኝ፣ የህግ ከለላ እንዴት ማግኘት እንደሚችሉ፣ እነዚህ አይነት ነገሮች እንዳይደርሱባቸው እንዴት መከላከል ይችላሉ የሚለውን ነገር ግንዛቤ ለማስጨበጥ ከየትምህርት ቤቶቹ ሴት ተማሪዎችን ወስደን አሰልጠነናል። ሁለተኛ የሰራነው ስራ ደግሞ ከኛ ስር ያሉትን አብሮን የሚሰሩት በጎ ፈቃደኛ የኛ የድርጅቱ አባላቶችን የሊደርሽፕ አስተሳሰብ እንዲኖራቸው ወይም የመሪ አስተሳሰብ እንዲኖራቸው እንዴት ማገልገል እንዳለባቸው፣ ማህበረሰባቸውን በምን አይነት መንፈስ መስራት እንዳለባቸው፣ ምን ማድረግ እንዳለባቸው የሚያስገነዝብ ስልጠና ሰጥተናል።
በ16ቱ ቀናት የጸረ ጾታዊ ጥቃት ንቅናቄ ሴቶች ፍትህ እንዲያገኙ ለማድረግ የህግ አካላት ላይ ትኩረት ሰጥተው እየተንቀሳቀሱ መሆኑንም ወጣት ምህረት ትገልጻለች።
አሁን በዚህ በ16 ቀን ንቅናቄ የቀረን ሁለት የምንሰራው ስራ የህግ አካላቶችን በተለይ ደግሞ መጀመሪያ ጥቃቶች ሲደርሱ ሄደው ሪፖርት የሚቀበሉትን ወይም ደግሞ ጥቆማ የሚቀበሉትን የህግ አካላቶችን ወስደን ለማሰልጠን እየተነጋገርን ነው። በሚቀጥሉት ሳምንታት የምናደርገው አንዱ ስራ እሱ ነው የሚሆነው። ስለዚህ እንደዚህ አይነት ጥቃቶች ደርሷን ተብለው እነሱ ሲጠቆሙ ጥቃት እንደሆኑ አምነው በምን አይነት መንገድ ማኔጅ ማድረግ እንዳለባቸው እንዴት አድርገው መስራት እንዳለባቸው ግንዛቤ የሚያስጨብጥ ስልጠና አስበናል። የመጨረሻና ሴቶችን ለማነቃቃት ብለን ያሰብነው በትምህርታቸው ጥሩ የሰሩ ሴቶችን እንደ ሩጫ ሲምፖዚየም አዘጋጅተን በከተማው አደባባይ ላይ እነሱን ለመሸለም አስበናል።
በዚህ የንቅናቄ ወቅት ከሴቶች መብት ጋር በሚሰሩ ተቋማት ማህበራዊ ሚዲያዎች ላይ የተለያዩ ጥናቶች እየተጋሩ ይገኛሉ። በኢትዮጵያ ከተቅላላ ሴቶች ውስጥ ግማሽ ያህሉ ወይም ደግሞ ወደ 23.8 ሚሊዮን የሚደርሱ ሴቶችና ልጃገረዶች የግርዛት ሰለባ መሆናቸው እንዲሁም ደግሞ በኢትዮጵያ ወንድ ሰራተኞች በሁሉም የሥራ ዘርፎች በአማካይ ከሴታቸው የሥራ አጋሮቻቸው 11 ከመቶ የበለጠ ገቢ እንደሚያገኙ የመሳሰሉ ጥናቶች ይጋራሉ። ምህረትም በሴቶች ዙሪያ በሰፊው መሰራት እንዳለበት የሚያመላክት አሃዝ በቅርቡ ማየቷን ትገልጻለች።
የሚገርም ጥናት እያየሁ ነበር እና የኢትዮጵያ የኢኮኖሚ እድገት በ8% ወደኋላ ሲቀንስ የሴቶች ጥቃት ደግሞ በ1% ጨምሯል። እና አንዳንድ ጊዜ ነገሮቻችን ወይም ደግሞ እንደ ሀገር አድገናል እንደ ሀገር ወደኋላ እየቀረን ነው ስንል ለዛ ለመቀነሱም ለዛ ወደኋላ ለመሄዳችንም የሴቶች ጥቃትና ጾታ ላይ የተመሰረተ ጥቃት የራሱን የሆነ ትልቅ ሚና ይጫወታል። ስለዚህ በአገራችን በስካሁን ባሳለፈችው በጦርነቱ እያሰበን ወይም እያሳሰበን የነበረው ምን ያክል ትሪሊየን ዶላር ከስረናል፣ ምን ያክል ሴክቶች ወድመዋል፣ ምን ያክል ህንፃዎች ተበላሽቶብናል፣ ምን ያክል አስፋልቶች ተበላሽቶብናል ነበር ሪፖርት ላይ የምንሰማው። ሁሉም ሰው ሲያሳስበው የነበረው እንደምናየው የኑሮ ውድነቱ በጣም ጨምሯል፣ ሰው መኖር እያቃተው ነው። ግን የፈረሱ ሴቶች ነበሩ፣ ማንነታቸውን ያጡ ሴቶች ነበሩ። በዚህ ሁሉ ነገር መሀል አይን ውስጥ ያልገቡ ወይም ድምጻቸው ያልተሰማ የእቃን መፍረስና የኢኮኖሚ መውረድን ስናስብ ሰው አፍርሰናል፣ ሴቶችን አፍርሰናል። እንግዲህ መረጃዎች እንደሚያሳዩት ወደ 1300 የሚጠጉ ያስገድዶ መደፈር ሪፖርቶች ደርሰዋል። እንግዲህ እነዚህ የቀረቡና ታምነው ይህን ያህል ናቸው ተብሎ የተገለጸ መረጃ እንጂ ያልተዘገቡ ተዘግበው ለሕዝቡ ይፋ ያልወጡ ብዙ ቁጥሮችና ብዙ የፈረሱ ሴቶች አሉ ብለን ግን እናምናለን።
ምህረት ዋለልኝ በዋናነት መንግስትና ማህበረሰቡ ግንዛቤ መውሰድ እንዲሁም ደግሞ ማስተዋል ያለበት ነገር የህግ ተፈጻሚነቱ መሆኑንም ታነሳለች።
ለምፈልገው ነገር ህግ እንደ ህግ ተቀምጦ ሊሆን ይችላል፣ ነገር ግን የምናያቸው ሄደው ካመለከቱ በኋላ በምን አይነት መንገድ እንደሆነ አናቅም። አጥቂዎቻቸው ከእስር ያመልጣሉ፣ ይወጣሉ፣ ሴቶችን ይገላሉ። ከዛ በኋላ አቤት የሚባልለት አካል የለም። አንድ ነገር ተይዞ መጨረሻ ላይ ውጤቱን አናየውም። እና አንዳንድ ጊዜ የተቀመጠው ህግ ሴቶችን የማይጠብቅ ከሆነ ጉዳቶችን የማያስቀር ካልሆነ ህጉን እንዳላን ቁጥረው።
በጅጅጋ ከተማ የሚንቀሳቀሰው የእሷ ኢትዮጵያ ምስራች ምህረት ዋለልኝ ይሄ 16 ቀናት ንቅናቄ መነሻ ወይም ደግሞ መነቃቂያ እንጂ የሁለት ሳምንት ስራ ብቻ አይደለም ስትል አጽንኦት ሰጥታ አሳስባለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር በተለያዩ ከፍተኛ ትምህርት ተቋማት ውስጥ የሚሰሩ መምህራን የስራ ማቆም አድማ እንዳደረጉ ተሰምተዋል። ከዚህ ቀደም ያነሷቸው የደሞዝ ጭማሪና የጥቅማ ጥቅም ጥያቄዎች ምላሽ ባለማግኘታቸው ምክንያት አድማውን እንደጠሩም ተሰምተዋል። መስፍን አራጌ ዝርዝሩን ይዘዋል።
የወልዲያ ዩኒቨርሲቲ መምህርና ስማቸውን መግለጽ ያልፈለጉ አስተያየት ሰጪ የስራ ማቆም አድማ ዋነኛ ምክንያት መምህሩ የሚያገኘው ገቢ አነስተኛ መሆኑ ነው ብለዋል።
በዋናነት አንገብጋቢው እና በመምህራኑ ዘንድ እየተጠየቀ ያለው ምንድን ነው? በባለሙያዎች ተጠንቶ ለመምህራን የደሞዝ እስኬል ማሻሻያ የተደረገበት መንግስት ለሌላው የሲቪል ሰርቫንት ደሞዝ ሲያሻሽል ለመምህራኑ እስኬል አስጠንቶ አቅርቦ ነበር እና ያ ነገር መምህራን ላይ ሲደርስ፣ በተለይ የከፍተኛ ትምህርት ተቋማት መምህራን ላይ ሲደርስ አልተተገበረም ምንድን ነው የሚል ከፍተኛ ጥያቄ ነው የተጠየቀው። በዋናነት የአድማው አስኳል ወይም አንኳር ነጥቡ ይሄ ነው።
ኢትዮጵያ ለከፍተኛ የትምህርት ተቋማት መምህራን የምትከፍለው ክፍያ ከሌሎች ደሀ አፍሪካ ሀገራት ያነሰ እንደሆነ አስተያየት ሰጪው አክለው ገልጸዋል።
ጠቅላይ ሚኒስትሩ በቴሌቪዥን ቀርበው ባለፈው ሲናገሩ ከምስራቅ አፍሪካ አንደኛ፣ ከሰሃራ በታች ሶስተኛ ትልቁን ኢኮኖሚ የምታንቀሳቀስ ሀገር ኢትዮጵያ ናት ብለው ተናግረዋል። ኢትዮጵያ ይህን ኢኮኖሚ የምታንቀሳቀስ ከሆነ ለመምህራን ደሞዝ ለምን መክፈል አቃታት ነው። ለምሳሌ ሶማሊያ 600 $34 ለመምህራኖቿ ትከፍላለች። ጎረቤታችን ኤርትራ $645 እንደዚሁ ትከፍላለች። ኬንያ $1914 ለመምህራኖች ትከፍላለች። እንደዚሁም ጎረቤታችን ጅቡቲ $2238 ለከፍተኛ ትምህርት ተቋማት ወይም ለዩኒቨርሲቲ መምህራን ደሞዝ ትከፍላለች። ኢትዮጵያ ግን በተቃራኒው $213 ነው እየተከፈለ ያለው።
በወሎ ዩኒቨርሲቲ መምህር የሆኑት ሌላው አስተያየት ሰጪ የመምህራኑ የሥራ ማቆም አድማ ተገቢ ነው ይላሉ።
የተጠየቀው ጥያቄ እኔም እንደ ዩኒቨርሲቲ መምህር ተገቢ ነው ብዬ አምናለሁ። ለምሳሌ እንደ በቀላሉ በትንሹ ብንነሳ የቤት አበል የሚለው የዛሬ 20 ዓመት ወይም 15 ዓመት በወር 500 ብር ነበር ለአንድ መምህር ማለት ነው። አሁንም ቢሆን ከ15-20 ዓመት በኋላ መልሶ 500 ብር ነው ለአንድ ዩኒቨርሲቲ መምህር የቤት ኪራይ ተብሎ የሚሰጠው ማለት ነው። አሁን ግን የቤት ኪራይ ከዛሬ 15 ዓመት ከነበረው ኦልሬዲ 100 እጥፍ 200 እጥፍ ሆኗል። እንደ ዲሲ እንኳን ብንወስድ አነሰ ከተባለ ለአንድ ዩኒቨርሲቲ መምህር 5000 ነው የቤት ኪራይ። ደሞዝ በአማካይ 10000 ብር ነው። 10000 ብር ማለት ደግሞ የዕለት ሽሮ እንጀራ እንኳን አይችልም። አሁን ጫማ መቀየር፣ ልብስ መቀየር፣ ሞባይል መቀየር የሚባል ነገር አሁን ታሪክ ሆኗል ማለት ነው። ዩኒቨርሲቲ መምህር ላይ ጊዜም አሁን ሰው ድምፁን አፍኖ ዝም ያለው ምንድን ነው ማውራቱ ራሱ ስለሚያሳፍር ነው።
በአስቸኳይ መንግስት ከመምህራኑ ጋር የፊት ለፊት ውይይት እንዲያደርግ የጠየቁት አስተያየት ሰጪ የስራ ማቆም አድማው ፖለቲካዊ ይዘት የለውም ሲሉ ይጠቅሳሉ።
ያ ምንም እንኳን ኦፊሻሊ መሬት ላይ አሁን እከሌ ነው ተብሎ ኃላፊነት የሚወስድ አካል ባይኖርም መረጃውን ያው በተለያዩ ሚዲያዎች በቴሌግራም በፌስቡክም በምንም ይደርሰናል እና እንቅስቃሴው ምንም አይነት የፖለቲካ ተጽዕኖ የለበትም። ምንም አይነት ዜሮ ማለት እችላለሁ። የመምህራኑ ጥያቄ የኢኮኖሚ ጥያቄ ብቻ ነው። የሚመልሰውም ያው ኢኮኖሚያዊ መፍትሄ ብቻ ነው።
የኢትዮጵያ ዩኒቨርሲቲዎች መምህራን ማህበር ፕሬዚዳንት ዶክተር በፈቃዱ ዘለቀ ማህበሩ ስለ አድማው መደበኛ ባልሆነ መልኩ ከደረሰው መረጃ ውጭ የሚያውቀው እንደሌለ አስረድተው የስራ ማቆም አድማው ጠቅላላ ጉባኤው ከሚያስቀምጠው መርህ ውጭ ነው ብለዋል።
ማህበራችን ይህንን ኢንፎርማል ይሰማ ነው እንጂ በመንደ ማህበር እኛ ያስተላለፍ ነው አንድም ውሳኔ የለም፣ አንድም አቋም የለም። በእርግጥ የዩኒቨርሲቲ መምህራን ጥያቄዎች አሉ። ወደ 14 የሚጠጉ ጥያቄዎችን ለመንግስት በኢትዮጵያ መምህራን ማህበር በኩል ወደ ትምህርት ሚኒስቴር አስገብተን በሂደት ላይ ነው ያሉት። ሂደቱን እየተከታተልን ነው ያለ ነው። የእኛ ትልቁ ፕሪንስፕል ጥያቄዎችን ለመንግስት አቅርቦ መንግስት በጠረጴዛ ዙሪያ እንዲያወያየን ነው። ጥያቄያችን ዙሪያ ላይ ከመንግስት ጋር ቅድሚያ የምንሰጠው ለውይይት ነው። ተከታታይ ውይይቶችን አድርገን ነው በፋይናል ውሳኔ ጠቅላላ ጉባኤ ተጠርቶ ለዚያው ጠቅላላ ጉባኤ ከተጠራ በኋላ የሚወሰን ውሳኔ ነው። ያ ነው የኛ የጥያቄ አቀራረብና ከመንግስት የምጠብቀው አመላለስ ይሄ ነው። ከዚህ ውጪ የሆነ ማንኛውም ነገር አናስተናል። ጠቅላላ ጉባኤ ከሚወስነው ውጪ ምንም አናስተናል።
በማህበራዊ ትስስር ገጾች የተለቀቀውም የስራ ማቆም አድማ ጥሪ በህገ ወጥ መልኩ የማህበሩን መለያ አርማ በመጠቀም እንደሆነ አመልክተዋል።
ስራ ማቆም አድማ ጥሪ የእኛን ሎጎ የእኛን አርማ ተጠቅሞ ነው በስማችን ያወጣው። ስለዚህ ደግሞ እኛ አስፈላጊውን ክትትል እናደርጋለን። ህገ ወጥ ነው። ባለቤት ያለውን ሎጎ ተጠቅመ በሱ ስም ማውጣት ህግ ያስጠይቃል። ይህንኑ እየተከታተልን ነው ያለ ነው። አሁንም ክትትላችን እንቀጥላለን።
ጥያቄው ተደጋግሞ ሲነሳ ነበር የሚሉት የወልዲያ ዩኒቨርሲቲ ምሁሩ የስራ ማቆም አድማው ምላሽ ባለመገኘቱ እየተደረገ እንደሆነ ጠቁመዋል።
የሚከፈለው ክፍያ በቂ አይደለም ብለን ስንጠይቅ ተርመናል በተደጋጋሚ ማለት ነው። ለምሳሌ በጥር 30/2013 ለብልጽግና ፓርቲ ደብዳቤ ተጽፏል። እንደዚሁም መጋቢት 12/2014 ከጠቅላይ ሚኒስትር ጽህፈት ቤት ጋር እንደዚሁ ተደርጎበታል። ግንቦት 22/2014 ከገንዘብ ሚኒስቴርና ከገቢዎች ሚኒስቴር ጋር እንደዚሁ ተደርጓል። ሐምሌ 25/2014 ከሲቪል ሰርቪስ ኮሚሽን ከህዝብ ተወካዮች ምክር ቤት የፋይናንስ ቋሚ ኮሚቴዎች ጋር ተደጋጋሚ ውይይት ተደርጓል። እነዚህ ነገሮች ቢደረጉም ግን አንድም የመምህራኑን ህይወት ሊቀይር የሚችል ተስፋ ሰጪ ነገር ባለመኖሩ እኛ መምህራኖች በዛሬው ቀን ህዳር 26/2015 ጥያቄያችን እስከሚመለስ ድረስ ወደ ስራ እንደማንገባ ገልጸን አሳውቀን በዛሬው ዕለት የመምህራን የስራ ማቆም አድማ ተጀምረዋል ማለት ነው።
በአንጻሩ መንግስት አሁን ባለበት ውጥረት ላይ ሌላ ውጥረት መፍጠሩ ተገቢ አይደለም ይላሉ ዶክተር በፍቃዱ።
መንግስት ፋታ ሲያገኝ አገሪቷ ከነበረችበት የጦርነት የአጠቃላይ ምስቅልቅሉ የወጣ ጉዞ ውስጥ መንግስት ላይ ፕሬዠር ፈጥረን ሌላ ጦርነት አንፈጥረ ከሁሉ በላይ የምናስቀድመው አገራችን ስለሆነ፣ ስለዚህ መንግስት ፋታ ሲያገኝ እየጠበቅን ነው። ያም ሆኖ ደግሞ በተወሰኑ ደረጃ በኢትዮጵያ መምህራን ማህበር በኩል ክትትሎች እየተደረጉበት ኢሆፕ አንዳንድ ነገሮች የቅርብ ጊዜዎች መልስ ያገኛሉ የሚል እምነት ይኖራል።
የአሜሪካ ድምጽ ስራ ያቆሙ የከፍተኛ ትምህርት ተቋማት ዝርዝር ባይደርስ ቢደርሰውም ከጂንካ ወራቤና ሰመራ ዩኒቨርሲቲዎች ውጭ የተወሰኑት በከፊል ሌሎቹ ደግሞ ሙሉ በሙሉ ስራ ማቆማቸውን አስተያየት ሰጪዎች ጠቁመዋል። የኢትዮጵያ ዩኒቨርሲቲዎች መምህራን ማህበር ግን በዚህ አይስማማም። አብዛኞቹ ዩኒቨርሲቲዎች በስራ ላይ መሆናቸውን በመጠቆም
ባለው ሁኔታ ሪፖርቶች ብዙም የሉንም፣ ግን አብዛኞቹ ዩኒቨርሲቲዎቻችን ኦልሞስት ኦል ማለት እንችላለን ስራ ላይ ናቸው። እኛም ስትራይክን አንዱ እንደ መጀመሪያ ፕራዮሪቲ አድርገን የማንወስደው ምክንያት እንደ ማህበር ያለውን ተጽዕኖ እንኳን አንድ ቀን አይደለም አንድ ሰዓት ስራ ቢቆምም በዚች ድሃ አገር ላይ የሚያደርሰው ትልቅ ኢምፓክት ስላለ
መምህራሮቹ ካነሷቸው ጥያቄዎች ውስጥ የደሞዝ ደረጃ እርከን ይሰራ፣ እንደ ግሪጎሪያኑ የዘመን ቀመር በ2025 5000 ተማሪዎችን በሶስተኛ ዲግሪ ለማሰልጠን በመንግስት በኩል የተገባው ቃል ለምን ተፈጻሚ አልሆነም? ለሶስተኛ ዲግሪ ተመራቂዎች ከ10 ዓመት በፊት የነበረ የምርምርና ጥናት ማስኬጃ ድጎማ ከወቅቱ የአገሪቱ ኢኮኖሚ ጋር የተጣጣመ ይሁን የሚሉ ይገኙበታል። የአሜሪካ ድምፅ ከትምህርት ሚኒስቴር ምላሽ ለማግኘት ያደረገው ሙከራ ለጊዜው አልተሳካም። እንደተሳካ ምላሻቸውን ይዘን እንቀርባለን። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አብራችሁን ስላላችሁን በእጅጉ ደስ ብሎናል። በዝግጅቶቻችን ላይ ማናቸው ማስተያየት ቢኖራችሁ እንዴት እንደምታገኙን የሚያሳስባችሁን አንድ መልእክት ሰምተን እንመለስ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጣቢያው የአሜሪካ ድምፅ ትከታተሉት የነበረው ደግሞ ጋቢና ቪኦኤ። ሀብታም ስዩም በመስተንግዶ፣ ኤልያስ አስማረ በድምፅና ምስል ቅንብሩ አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።